ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 1 እናሰማለን። ይህ መጽሐፍ የኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ኢሃወሊን የሚስጥር አሰራር የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቆልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው። በቅድሚያ ዜናውን በድጋሚ እነሆ።
አምነስቲ ኢንተርናሽናል አርብ ሰኔ 1 ቀን ባወጣው መግለጫ በየቦታው በአማራ ተወላጆች ላይ እየደረሰ ያለውን ጥቃት ለመከላከል የወያኔ አገዛዝ ከፍተኛ ኃላፊነት እንዳለበት ገልጿል። ድርጅቱ ከጥቅምት 2010 ጀምሮ በቄለም ወለጋና በሊባቡር አካባቢ በሚኖሩ የአማራ ብሔረሰብ አባላት ላይ ጥቃት ሲፈጸም መቆየቱን ገልጾ በወለጋ ቄለም ዞን በሲዮ ቀበሌ ብቻ 1400 ቤተሰቦች ወጣቶች እያደረሱ በነበረው ጥቃት ስጋት ያደረባቸው መሆኑን በግልጻቸው ይፋ አድርጓል። ከዚህ በተጨማሪ በቤንሻንጉል አካባቢ ቀደም ብሎ በርካታ የአማራ ብሔረሰብ አባላት ተፈናቅለው ወደ ባህር ዳር መሰደዳቸውና በሚያዝያ ወር ደግሞ ከ20 በላይ የሚሆኑ አማሮች የተገደሉ መሆናቸውን ጠቅሷል። የድርጅቱ የምስራቅ አፍሪካ ኃላፊ በተጨማሪ በሰጡት ማብራሪያ እያንዳንዱ ዜጋ በፈለገው ቦታ የመኖርና ንብረት የማፍራት መብቱ የተረጋገጠ መሆን አለበት መሆኑን ገልጸው ይህን አረመናዊ የሆነ ህዝብን የማፈናቀል እንቅስቃሴ ለማስቆም አገዛዙ ኃላፊነት አለበትም ብለዋል። የወያኔ አገዛዝ ከፍተኛ የገንዘብ ችግር የደረሰበት መሆኑን በመግለጽ የወያኔው የገንዘብ ሚኒስተር ባለፈው አመት ለፓርላማ ካቀረበው ሪፖርት ማወቅ ተችሏል። የውጭ ንግድ ገቢ መቀነስ፣ የታክስ ገቢ ከሚገባው በታች መሆን እንዲሁም የውጭ ብድር እጥረት ባለበት ሁኔታ የሚቀጥለው አመት በጀት በተፈለገው መጠን ሊታቀድ ያልቻለ መሆኑን ገልጿል። በሚቀጥለው አመት 287.6 ቢሊዮን ብር በጀት የተመደበ ሲሆን ይህንንም ታክስ በመሰብሰብ እንዲሁም በብድርና በእርዳታ ለመሸፈን የታቀደ መሆኑ ተነግሯል። ከዚህ በተጨማሪ 59.3 ቢሊዮን በገንዘብ ጉድለት ብድር ወይም ዴፊሲት ፋይናንሲንግ የሚሸፈን መሆኑን ተገልጿል። በዚህ አመት ወደ ውጪ ከሚላኩ ቃዎችና አገልግሎቶች የተገኘው ገቢ አገሪቱ ወደ አገር ውስጥ ለምታስገባቸው ቃዎች መክፈል ያለባትን ዕዳ ያልሸፈነ በመሆኑ ከ13 ቢሊዮን ዶላር በላይ ዕዳ ያለባት መሆኗ የተነገረ ሲሆን የአገሪቱ የብድር መጠንም 24.7 ቢሊዮን ዶላር የደረሰ መሆኑ ተገልጿል። በሐሙሱ ዕለት ገለጻ ከ20 ሚሊዮን በላይ የሚሆኑ ኢትዮጵያውያን ከድህነት እርከን በታች እንደሚኖሩ መጠቆሙ ባለፉት ዓመታት አገሪቱ በጥምር አሃዝ ኢኮኖሚያችን አደገ ነው የሚባለው ፕሮፖጋንዳ ውድቅ አድርጎታልም ተብሏል። ማዕከሉን ትግራይ ውስጥ ያደረገው የሰሜን እዝ የወያኔው ሰራዊት አባላት ባካሄዱት ጠቅላላ ስብሰባ የአልጀር ስምምነትን ለመቀበል የተላለፈውን ውሳኔ በአብዛኛው ድምፅ መቃወማቸውን የአረና ትግራይ ፓርቲ ምንጮች ገልጸዋል። የወያኔው ጭንብል የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ በትግራይ ውስጥ የተለያዩ ክፍሎች ተቃውሞ እያሳዩ ሲሆን የአረና ፓርቲም ከጥቂት ቀናት በፊት ባወጣው መግለጫ በባድሜ የኢትዮጵያዊነት ሉዓላዊነት ለማስጠበቅ በብዙ ሺህ የሚቆጠሩ ዜጎች ሕይወታቸውን መክፈላቸውን ገልጾ ሕዝብ ሳይወያይበትና ሳይመክርበት የአልጀርሱን ውሳኔ ለመቀበል መወሰን የኢህአዴግ አምባገነን ባህሪ የሚያሳይ ነው በማለት ድርጊቱን አውግዟል። በመቀጠልም የአገዛዙ ውሳኔ የኢትዮጵያ ሕዝብን ጥቅም የሚነካ በመሆኑ ሁሉም ኢትዮጵያዊ ሊቃወም ይገባል ብሏል። በመቀሌ አውሮፕላን ማረፊያ ሜርኩሪ መያዙ ታወቀ። ሜርኩሪው በህገወጥ መንገድ ከመቀሌ ወደ አዲስ አበባ ለማጓጓዝ ጥረት በሚደረግበት ወቅት በፍተሻ የተያዘ ሲሆን ትክክለኛ ሜርኩሪ መሆኑም በባለሙያዎች ተረጋግጧል ተብሏል። ተጠርጣሪው ትክክለኛነቱን እስኪረጋገጥ ድረስ የተለቀቀ መሆኑና አሁን እየተፈለገ ነው ተብሏል። መጀመሪያውኑ ሳይረጋገጥ ለምን እንደተለቀቀ የሚጠይቁ ወገኖች ግለሰቡ ምናልባት የወያኔ ባለስልጣን ወይም ከባለስልጣኖች ጋር ጥብቅ ግንኙነት ያለው ሳይሆን አይቀርም ይላሉ። በደቡብ ሶማሊያ ከኪስማዮ ከተማ አጠገብ የአልሸባብ ታጣቂዎች ባካሄዱት ድንገተኛ ጥቃት አንድ የአሜሪካን ወታደር ሲገደል ሌሎች 4 የቆሰሉ መሆናቸው ታውቋል። የአልሸባብ ታጣቂዎች ጥቃቱን የፈጸሙት በነፍስ ወከፍ መሳሪያና በሮኬት ላውንቸር መሆኑ ታውቋል። ጥቃቱ በተፈጸመበት ወቅት ቁጥራቸው ያልተገለጸ አሜሪካን ወታደሮች የሶማሊያንና የኬንያን ወታደሮች ለማማከርና ለመርዳት በቦታው እንደነበሩም ለማወቅ ተችሏል። በ1985 ዓ ም 18 የአሜሪካን ወታደሮች ከሞቱ በኋላ አሜሪካ ወታደሮቿን ሶማሊያ ውስጥ ከማስገባት ተቆጥባ የቆየች ሲሆን በአሁኑ ፕሬዝዳንት ትእዛዝ ከ500 በላይ የሚሆኑ ወታደሮች በማማከርና በማስተባበር ስራ እንዲሰማሩ ተደርጓል። አልሸባብ ከሰባት ዓመት በፊት በአፍሪካ ህብረት የሰላም አስከባሪ ግፊት ከመቋደሾ እንዲወጣ ቢገደድና ከዚያም በኋላ ተደጋጋሚ ጥቃት ቢደርስበትም አሁንም ጥቃት ለመሰንዘር አቅም ያለው መሆኑን በየጊዜው ከሚያካሄዳቸው እንቅስቃሴዎች ለማወቅ ተችሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለሚስጥር ገላል ብርብርብር የጥበባት ዮት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አሳች የደክራ ሞጋሽ የክፉ ወቃሽ ምናለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን የዓለም ሚስጥር ገላጭ ብርብርብር የጥበባት ዮት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው በብዕር ጸጥቶ ዶሴ እየቀበረው ታሪክና ጊዜ እስቲ መዝምረው ለጦርነት ማት አጋልጦ የሚሰጠው የእልቂትም የሰላም ማዛዡ ብር ነው። ብዕር ያከበረው ብር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል ያለም ህዝብ ቁጥሩ እስቲ ታውቁ እንደሆን ሳትፈሩ መስክሩ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ
ፍሬህይወት ማናት? የቤት ለቤት እንክብካቤና ድጋፍ ሥራ ተጀምሮ ብዙም ሳይቆይ አንተ ሁድማታ ስልኬ ሲያንቃጭል ከየት እንደሆነ ሳልጠራጠር ነበር ተቀመጠበት ያነሳውት። አሁን ትክክል ነበርኩ። ፍቅርተ ነበረች። ፍቅርተ ከኔ ጋር እንዲሰሩ ከተመደቡት በጎ ፈቃደኞች ውስጥ አንዷ ስትሆን በሳልና ርህሩ ወጣት ነች። እንደ ፍቅርተ ባሉት በጎ ፈቃደኞች እንዴት እንደምኮራባቸው ሳያቸውና ድምጻቸውን ስሰማ የቱን ያህል ነፍሴ በሐሴት እንደምትሞላ መግለጽ በጣም ይቸግረኛል። ስልኩን ዘጋሁና መልሼ ደወልኩ። እንዴት አመሸሽ ፍቅር? ችግር አለ? አልኳት። ለምን እንደደወለች አሳምሬ ስለማውቀው። ችግር የት ይጠፋል ሲስ? ለነገ ጠዋት ቢሮ ከመግባትሽ በፊት ልትመጪ ትቺ እንደሆን ልጠይቅሽ ነበር አለችኝ በሚጥመኝ አንደበቷ። በጎ ፈቃደኞች ሲስተር የሚለውን የነርሶቹን የሙያ መጠሪያ ሲያቆላምጡት ነው ሲስ ብለው የሚጠሩን። አሳምሬ ፍቅር ምን ጥያቄ አለው? የት ልምጣ? አልኩኝ ያለምንም ተጨማሪ ጥያቄ። ቀበሌ ጽሕፈት ቤት አለች ፍቅር። ስልኩን ከዘጋው በኋላ ባልፈልገውም ሐሳቤ ወደ ካዛንቺስ ግቢ ገብርኤል ገሰገሰ። እንደምንም ብዬ ግን ሐሳቤን መንገድ አስቀረውት። ሐሳቤ ገብርኤል ሰፈር ከገባ መውጫ እንደሌለው አውቀዋለሁ። ምን ያስቸኩለኛል? ሲነጋ ደርስበት የለ። ከሐሳብ መገላገያ የሚሆን ፊልም ከፈትኩና መመልከት ጀመርኩ። አይኖችን እንዲያደክምልኝ ያህል እንጂ ለፊልም ያለኝ ፍላጎት ከጠፋብኝ ሰንብቷል። በጠዋት ጉዞ ወደ ገብርኤል ሰፈር ሆነ። ከፍቅር ጋር የተለመደ ሰላምታችንን ተለዋውጠን ጊዜ አላባከንም። ፍቅር መንገዱን ጀመረችው፣ ተከተልኳት። ጥቂት ሄደት ብላ ቆም አለችና ተመለከተችኝ። ምን ነው ፍቅር? አልኳት ገጽታዋ የሐዘን ጥላ አጥልቶበት ተመልክቼ። ስትገቢ እንዳትደናገጭ ብዬ ነው። ምናልባትም እስከዛሬ ድረስ እንዲህ አይነት ህመምተኛ አጋጥሞን አያውቅም። ፍቅር ደግሞ ስንቱን ካየን በኋላ ዛሬም መደንገጥ አለ እንዴ? አልኳት ላጽናናት። ምንም አልመለሰችልኝም። እርምጃዋን ቀነስ አድርጋ እየተራመደች ስለምንጎበኛቸው ሴት ሁኔታ አስረዳችኝ። ብዙም ሳንርቅ ከአፍሪካ ዳቦ ቤት በስተጀርባ በሚያስገባው ቅያስ ዘለቅ። ፍቅር ቆም አለችና እዚህ ነው አለችኝ። ጥቂት እንደሄድን አካባቢው ጸጥ ብሏል። ሁለተኛው ግቢ በር ላይ ቆም አለችና ገመድ ነገር ጎተት ስታደርግ የግቢው በር ተከፈተ። ጸጥታው የበለጠ ከበደኝ። ቤቱም ሰው የሚኖርበት አይመስልም። ፍቅር ገርበብ ያለውን መዝጊያ ገፋ አድርጋ ስትገባ ተከተልኳት። ቤቱ ጨለምለም ብሏል። ፍቅር ግድግዳውን ዳበስ ዳበስ አደረገችና መብራቱን አበራችው። የቤቱን ውስጥ ባይኖቼ ማተርኩ። ንጹሕ ቤት ነው። አነስተኛ የሶፋ መቀመጫ ከበስተቀኝ በኩል፣ ከበስተግራ ደግሞ የምግብ ጠረጴዛና ወንበሮች እንዲሁም ብፌ አለ። በግድግዳዎቹ ላይ አለፍ አለፍ ብለው የተሰቀሉት የፎቶግራፍ ፍሬሞች አይን ይስባሉ፣ ለቤቱም ድምቀት ሰጥተውታል። እዚህ ናቸው አለችኝ ፍቅር በሳሎኑ መሃል አልፋ ወደ ውስጠኛው ክፍል እየሄደች። ወደ ክፍል ውስጥ ስንገባ ከፊት ለፊት ግድግዳው ላይ የተሰቀለው ትልቅ ፎቶግራፍ ተቀበለን። አይኖቼን ከፎቶ ላይ ማንሳት አቃተኝ። በአስራዎቹ መጀመሪያ ላይ የሚገኙ የሚመስሉት ወንድና ሴት ልጆች ቀልብን ይገዛሉ። እማማ እማማ ብላ ተጣራች ፍቅር ወደ አልጋው እየቀረበች። በአልጋው ላይ ሰው የተኛበት አይመስልም። የሰለለ ድምፅ ከተጠቀለለው ጨርቅ ውስጥ ተሰማኝ። ከግምቴ በላይ ሆነብኝ። ፍቅር ጨርቁን ገለጥ ስታደርገው የሰው ጭንቅላት መሆኑን በፍጹም ማመን የሚያዳግት ነገር ብቅ አለ። ሴትየዋ አንገታቸውን ለማንቀሳቀስ ትግል አደረጉ። እንዴት አረፈዱ ማማ? አልኩ ከሐሳቤ ወጥቼ። እግዚአብሔር ይመስገን አሉኝ በዚያ በሰለለ ድምፃቸው። በእንዲህ አይነት ሁኔታ ውስጥ የምስጋና ቃል መውጣቱን አስቤ ተደነቅኩ። ሴትየዋን ለመገላለጥና ምልከታዬን ለማድረግ ጓንቶቼን አጠለቅኩና ጠጋ ብዬ እላያቸው ላይ የተጠቀለለውን ጨርቅ ገለጥለጥ አድርጌ ለመደባበስ ሞከርኩ። አብሯቸው የከረመ ቆሻሻ ጨርቅ ገለጥ ሲል ይሰነፍጣል። አምላኬ ሆይ በዚህ ሁኔታ ለስንት ጊዜ ይሆን ይቆዩት አልኩ ለራሴ። ፍቅር አጠገብ ያልነበረችም። ወዲያውኑ ግን በትንሽ ባልዲ ለሰስ ያለ ውሃ ከጎረቤት ይዛ መጣች። ማታ ስደውልልኝ ገና አይታቸው እየተመለሰች እንደነበር ስለነገረች ለምን የመጀመሪያውን እንክብካቤ እንዳላደረገች መጠየቅ አላስፈለገኝም። አንገታቸው ላይ ሌላ ጨርቅ ተደግሏል። ካናቴራ መሰል ነገር ነው። ካናቴራውን ገለጥ አድርጌ ዳበስኳቸው። ሰውነታቸው በውስጡ ስጋ ያለው አይመስልም። ቆዳና አጥንት ብቻ ቀርቷቸዋል። ከውስጣቸው ያልተሟጠጠው እስትንፋሳቸው ብቻ ነው። ከፍቅር ጋር ተጋግዘን እንደሚሆን አድርገን አጸዳዳናቸው። ማማ ሐኪም ቤት መሄድ ያስፈልጎታል። በቅርብ ጊዜ ሄደው ያውቃሉ? ምንድን ነው ያመሞት? አልኳቸው። ከሄድኩ እንኳ ሰንብቻለሁ። ህመሜ ግን HIV ነው። ሐኪም የሚያስፈልገኝ አይደለሁም አሉኝ ሴትየዋ። ግልጽነታቸው በጣም ገረመኝ። ተስፋ የሚባል ነገር በውስጣቸው እንዳልቀራቸው ገባኝ። በጣም ያስፈልጎታል እንጂ ለአንድ ቀንም ቢሆን እንኳ ከስቃይ መተንፈስ ቀላል አይደለም። ደግሞም እኮ ቫይረሱ ተገኘ ማለት ወዲያውኑ መሞት ማለት አይደለም። እንደሱ አይነት ጠንካራ ሰው ደግሞ መሞት የለበትም። እኛን ልክ እንደ ልጆቹ ይቁጠሩን። በሁሉም ነገር ልናገለግሎት ነው እዚህ የተገኘ ነው። ስለዚህ አሁኑኑ ሐኪም ቤት እንወስዶታለን አልኳቸው። መልስ አልሰጡኝም። ልብስ ያለው የት ይሆን አልኩ። አጸዳድተናቸው ስንጨርስ ጋቢ ብቻ እንደለበሱ በመሆናቸው። ሴትየዋ ስንጥር የመሰለ እጃቸውን እንደምንም ለማንሳት ሞክረው ከበስተጀርባዬ የሆነ ነገር አመላከቱ። እጃቸውን ተከትዬ ዞር ስል ቁምሳጥን መኖሩን አስተዋልኩ። ፍቅርም ቀልጠፍ ብላ ሂዳ ከፈተችው። ከቁምሳጥኑ ያወጣችውን ልብስ ይዛ ቀረበች። ፍቅር ረዘም ያለ ዘመናዊ ቀሚስና ከቀሚሱ እንዲስማማ ታስቦ የተሰራ ነጠላ ልብሳቸውን አለበስናቸው። ወዲያውኑ ወደ ቢሮ ስልክ ደወልኩና ያለንበትን ቦታ በምልክት አስረድቼና መኪና እንዲላክልን ጠይቄ መጠበቅ ያዝ። ፍቅር የሆነ ዱካ ነገር ከአንደኛው ጥግ አምጥታ እንድቀመጥበት ሰጠችኝ። አይኖቼን ከሁለቱ ልጆች ፎቶ ላይ ማንሳት አልሆነልኝም። እነማን ይሆኑ የሚለው ጥያቄ ከአእምሮዬ ማውጣት አልቻልኩም። ከፊት ለፊቴ ባለው ግድግዳ ላይ አነስ ባሉ ፍሬሞች የተሰቀሉ ሁለት ሙሉ ሰውነት የሚያሳዩ ፎቶግራፎች ደግሞ አየሁ። የወንዱ ልጅ ከላይ፣ የሴቷ ደግሞ ከታች ተሰቅለዋል። ሴቷ ልጅ አጭር ቀሚስና ጥብቅ ያለች ሸሚዝ ለብሳለች። አይኖቼን ወደ ሌላው ግድግዳ አዞርኳቸው። እዚያም እንዲሁ ሁለት ፎቶግራፎች አሉ። ሙሉ የወጣትነት እድሜ ላይ ያለች ሴትና ትንሽ ወንድ ልጅ ናቸው። ሴቷ ረጅም የሚያምር ጸጉሯ ትከሻዋ ላይ ተጎዝጉዟል። አቋቋሟ ደግሞ ጸጉሯ የበለጠ እንዲታይ አድርጎታል። ወንዱ ልጅ እሷን አተኩሮ የሚያይ ይመስላል። እነዚህ ሁሉ ልጆቻቸው ይሆኑ? የት ሄደው ይሆን እኚህ ሴት እንዲህ ብቻቸውን የቀሩት? አልኩኝ ለራሴ። የመኪናው ድምፅ ከገባሁበት የሐሳብ ባህር በድንገት አወጣኝ። ፍቅር ከምኔው ተነስታ በሩ ጋር እንደደረሰች አላየኋትም። መጥተዋል አለችኝ መለስ ብላ። እማማ ብዬ ተጣራው። ያ የሰለለ ድምፅ በፍጥነት መለሰልኝ። ለማንሳት ጎንበስ ስል መልካሙ የመኪናችን አሽከርካሪ ገብቶ ከበስተጀርባችን ደርሶ ኖሮ ዞር በይ አለኝ። የማንንም ድጋፍ ሳይፈልግ እንደ ሕፃን ልጅ እቅፍ አድርጎ አነሳቸው። የቁመታቸው እርዝማኔ ካልሆነ በቀር ምንም የሚከብድ ሰውነት አልነበራቸውም። ፍቅርተ ከቤት ወጥተን በሩን ለመዝጋት ሳብ ካደረገች በኋላ መለስ አለችና ነጠላ ጫማ ቢጤ አግኝታ ወዲያውኑ ተመልሳ መጣች። ሮጥ ብዬ ለመልካሙ የመኪናውን በር ከፈትኩለት። ኋለኛው ወንበር ላይ ሴትየዋን አስቀምጦ በፍጥነት ወረደና መኪናውን ለማስነሳት ገባ። ስምን መልአክ ያወጣዋል እንዲሉ መልካሙ የእውነትም እንደ ስሙ መልካም ነው። ብዙ ባይናገርም የልቡን ሐዘን ገጽታው እያሳበቀበት ሁልጊዜ እርዳታ ለመስጠት እንደተጋ ነው። እንደ መልካሙ ያሉ አጋዦች ባይኖሩ ኑሮ የመጀመሪያዎቹን የቤት ለቤት እንክብካቤና ድጋፍ ጊዜያት ፈተናዎች እንዴት መወጣት ይቻል ነበር? ሲቲዋ ለ15 ቀናት ሆስፒታል ከተኙ በኋላ የታመረ ያህል ለውጥ አመጡ። ጤናቸው በጣም ተሻሻለ። ከሆስፒታል መውጣት ነበረባቸው። ያንለት ሲቲዮን ከሆስፒታል አውጥተን ወደ ቤታቸው سنመለሳቸው የተሰማኝን ደስታና በጉንጮች ላይ የፈሰሱት የእንባ ዘለላዎች ከሲቲዮዋ ደስታ ላይ የተመለከትኩትን ደስታና አካካ በህይወቴ ሙሉ አረሳቸው። የሲቲዮን ለመግለጽ የሚያዳግት ደስታ ተመልክቶ አይኖቹ በእንባ ያልረጠበ ማን ይኖራል? ከዛ በላይ መንፈሳዊ እርካታስ ከየት ሊገኝ ይችላል? አብራውን የሚሰሩት በጎ ፈቃደኞች የቤት ለቤት ድጋፍና እንክብካቤ ኮሚቴ አባላት እቤት ተሰባስበው ተጠቁን። ቄጤማ ተጎዝጉዞ፣ ቡናው ተፈልቶ፣ ፈንዲሻው በትሪ ሞልቶ፣ ዕጣኑ ተጫጭሶ ያ የሞጥላን ጃቦበት የነበረ ጥቁር ቤት በብርሃን ተሞልቶ ነበር የተበቃል። የተባረኩ የአብራክ ክፍያዎች ወላጆቻቸውን እንደሚንከባከቡ ሁሉ በጎ ፈቃደኞቹ በቡድን እንክብካቤያቸውን ቀጠሉ። የህሙማን ጉብኝት በማደርግባቸው ቀናት በጎ ፈቃደኞቹ ላስቲካቸውን አሸርጠው ትልቁን ጥቁር ጓንት እጆቻቸው ላይ አጥልቀው የህሙማኑን ልብስ ሲያጥቡ፣ መጥረጊያዎቻቸውን ይዘው አካባቢውን ሲያጸዱ ቆም ብዬ እመለከታቸዋለሁ። አንዳንዶቹ በጎ ፈቃደኞችማ ህሙማኑን አልጋቸው ላይ እንዳሉ የማጽዳት ክህሎታቸው በእነዚያ አጭር ቀናት ተለማምደው የሚሰሩ አያስመስላቸውም። የልብ ያደርሳሉ። ከሁሉም የሚደንቀኝ በጎ ፈቃደኞቹ ለሚያገለግሏቸው ህሙማን የሚያደርጉት ሙግት ነው። ለከሌ ይሄ ያስፈልገዋል፣ ለከሊት ይሄ ሊደረግላት ይገባል የሚለው ክርክር በተለይ የቁሳቁስ እደላ በሚደረግባቸው ቀናት ጦፍ ይላል። የፍቅርን ሁኔታ መግለጽ አዳጋች ነው። ፍቅር ማንም ባድናት ዲል በማይችለው ሁኔታ ራሷን ሰጥታ አንዳንዴም እንባዋን አፍስሳ አለቃቅሳ ከምስኪን እናቷ ምስኪን ቤት ሳህን ቋጥራ ሌላ ጊዜም ለምና ነው ህሙማኑን የምትንከባከባቸው። ሲቲዮዋን አስተኝተን ቡናውን ለመጠጣት ተቀመጥ። ፍቅር ቡናውን ለታዳሚዎቹ በማስተናገድ ጉድ ጉድ አለች። የእሷን እንቅስቃሴ በአይኖቼ እየተከተል በሐሳቤ ጭልጥ ስል አልታወቀኝም። ሁለት ዓመታት ወደ ኋላ ሄጄ ወደዚህ ሥራ የገባሁበትን ጊዜ አስታወስኩ። በነርስነት ከተመረቅኩ 7 ዓመታት ሊቆጠሩ እነሆ 2 ወራት ብቻ ቀርተዋል። ያለፉት 2 ዓመታት ግን በተቀላቀለ ስሜት አእምሮዬ ሲታወቅ የቆየባቸው ዓመታት ናቸው። ሙያዬን በጣም የጠላሁባቸውና በጣም የወደድኩባቸው የህይወቴን ብዙውን ጊዜ የኖርኩባቸው የሚመስለኝ 2 ረጅም ዓመታት። ወደዚህ ሥራ ስገባ ይህ ይገጥመኛል ብዬ በጭራሽ አላሰብኩም። በጤና ተቋም ውስጥ የተወሰነው ሥራዬ የኤችአይቪ ኤድስ ችግር ዘርፈ ብዙነትን በሚገባ እንዳጤን አላስቻለኝም ነበር። እናም የቤት ለቤት እንክብካቤና ድጋፍ ተቆጣጣሪ ነርስ ለመሆን ሳመለክት ፈተናውን ሶስት አልፌ ስቀጠርና ለስልጠና ስታደም በደስታ ነበር። የመጀመሪያው ሥራ እንደ እድር ያሉ የማህበረሰብ ተቋማትን መቀስቀስና ማስተባበር ነበር። እጅግ በሚያስገርም መልኩ መንግስታዊ ያልሆኑ ድርጅቶች፣ የማህበረሰብ ተቋማትና የመንግስት የተባበረ እንቅስቃሴ የታየበት ጅማሮ ጉድ ተባለ። የበጎ ፈቃደኞች ምልመላ በየአቅጣጫው ተጀምሮ በ10 ክፍለ ከተማዎች ስልጠናው ሲካሄድ የነበረው የሥራ ተነሳሽነትና ቁርጠኝነት በሕይወቴ ሙሉ ያላየሁትን የተባበረ ክንድን ጥንካሬ አሳየኝ። ከፍተኛው የሥራ ፍቅርና የጋራ እንቅስቃሴ በአጭር ጊዜ ተአምር ሊባል የሚችል የሥራ ውጤት አሳየ። በሦስት ሳምንታት ውስጥ ከ200 በላይ በጎ ፈቃደኞች ሰልጥነውና የተግባር ልምምድ አድርገው ለሥራ ዝግጁ ሆኑ። የበጎ ፈቃደኞቹ የመጀመሪያ ሥራ በድሮቹ መሪነት በአገር በቀል ግብረሰናይ ድርጅቶች ተቀጥረው በአንድ ዓለም አቀፋዊ ግብረሰናይ ድርጅት የሰለጠኑት ሳተናዎቹ ነርሶች ቴክኒካዊ ድጋፍ በመንግስትና በአገር በቀል ድርጅቶች አዝማችነት የቤት ለቤት እንክብካቤና ድጋፍ የሚያስፈልጋቸውን ህሙማን መፈለግ ሆነ። ምንም እንኳን አገልግሎቱን ለማግኘት የሚያስችለው መስፈርት ህመም ሳይለይ ማንኛውንም ያንዶርና ከዚያ በላይ አልጋ ላይ የቆየ ህመምተኛ ሁሉ የሚያካትት ቢሆንም አገልግሎቱ ተጠቃሚ ለመሆን ፈቃደኛ የሆኑት ጥቂት ነበሩ። ምንም አማራጭ የሌላቸው ድሆች በርካታ ወገኖች የሚደርስላቸው አጥተው እየተሰቃዩ መሆናቸውን ልቦናችን ቢያውቀውም ቤተሰቦቻቸው ክፍል ዘግተውባቸው የሰው ያለህ የሚሉ ህሙማን የተንከባካቢ እጅ እንደናፈቃቸው በርካቶች ለህልፈተ ህይወት እየተዳረጉ ማስተዛዘኛው የድሮቹን ካዝና እያራቆተ ቢሆንም አድሎና መገለሉን ሰብሮ መግባት ፈተና ሆነ። ህሙማንን ለመፈለግ በየመንደሩ የሚንከራተቱት በጎ ፈቃደኞች ለጥቅማቸው እንደሚዞሩ ተቆጥረው ለኤችአይቪ ኤድስ የሚመጣውን ገንዘብ ለመቀራመት እንደሚስገበገቡ ሆዳሞች ተወስደው ውሻ ሲለቀቅባቸው፣ አመራር የሚሰጡት የድር መሪዎችም ስማቸው ተቀይሮ አባባ ኤድስ፣ እማማ ኤድስ የሚል ቅጽል ስም ወጥቶላቸው ያቸውንና ወኔ ሰንቀው ወደ ማህበረሰቡ የገቡት የጤና ባለሙያተኞች እንዳልባሌ ሰው በንቀት አይን እየታዩ ፊት ሲነሱ፣ ኧረ ስንቱ ጥንካሬ ያላቸውና ዓላማው ውስጣቸው የዘለቀ ተጋፈጡት። እኔም የቴክኒክ አመራር ከሚሰጡን ባለሙያዎች፣ ፕሮግራሙን ከሚመሩት አንጋፋ የእድር አመራር አባላት፣ ችግሩን ፊት ለፊት ከተጋፈጡት በጎ ፈቃደኞች ወኔ እየተጋራሁና ከራሴ ጋር እየታገልኩ ያን ፈታኝ ጊዜ አልፌ ከዘለቁት ውስጥ ሆንኩ። እንደ እውነቱ ከሆነ ከኤችአይቪና ከማግለልና መርዶ ጋር የተደረገው ትግል ከጦር ሜዳ ውሎ የሚተናነስ አልነበረም። ማግለልና መድሎ ተሰብሮ ያለመሸማቀቅ ህሙማን ቤት መግባትና መውጣት ስንጀምር የተሰማንም ኩራትና ደስታ እንዲሁ ነበር። እንግዲህ በዚህ የታሪክ አጋጣሚ ነበር የዚህ መጽሐፍ ባለታሪክ የሆነችውን ፍሬ ህይወትን ያገኘዋት። ቡናውን የጠጣሁበትን ስኒ በእጅ እንዳያስኩት መሆኔን ያስተዋልኩት የቡና ታዳሚዎቹ በምርቃት እየተሰናበቱ ሲወጡ ነው። ብዙም ሳልቆይ ፍቅር አስፈላጊ ከሆነ እንድትደውልልኝ ነግሬያት እኔም ወጣሁ። ሁሉንም ህሙማን መጎብኘት የሙያና የሥራ ግዴታ ከመሆኑን ባሻገር የህሊናም ጥያቄ ነው። ፕሮግራሙ በተጀመረበት ወቅት የነበረው ሁኔታ ስንቶቻችንን ህይወት ረብሾ የህሊና ሰላም ነስቶ እንደነበር እኛና ቤተሰቦቻችን ዛሬም እናስታውሰዋለን። ስንት ጊዜ ሥራውን መልቀቅ እንደሚገባኝ ወስኜ መልቀቂያ ለመጻፍ ወረቀትና ስክሪፕቷን ስቼ እንደገና ወርጉሬ ሳይን እንደቀጠልኩ ሳስበው ራሴን አሞካሸዋለሁ። ታዲያ አንዳንዶቹ ህሙማን የተለየ ስሜት ይፈጥሩብኛል። የትም ቦታ ሆኜ ትዝ ይሉኛል፣ ልክ እንደ ዘመድ ሆነው ይታዩኛል። አንዳንዴ ከሥራ ሰዓትም ውጭ እንድጠይቃቸው መንፈሴ ያስገድደኛል። ከነዚህ ህሙማን መካከል እኚህ ሴት አንዷ ናቸው። ከህመምተኛዋ ጋር እጅግ በጣም ተግባባን። ሳላያቸው መዋል ቅር እስኪለኝ ድረስ ሴትየዋ ለልቤ ቅርብ ሆኑ። ከሆስፒታል በወጡ ሰሞን በጣም ተሽሏቸው ቀና ማለት ጀመሩ። ልንጎበኛቸው ስንሄድ ተኝተው እንድናገኛቸው በፍጹም አይፈልጉም። ራሳቸው ላይ ደገፍ ብለው መጽሐፍ ቅዱስ ሲያነቡ ነው የምናገኛቸው። ከሴትየዋ ጋር በጣም ተላመድንና ለብዙ ጊዜ የማውቃቸው እስኪመስለኝ ድረስ ቀረብኳቸው። ከዚያ በኋላ ብዙ ነገሮች አውርተናል። አብረን ስቀናል። ራሴን መቆጣጠር አቅቶኝም አልቅሼ አስለቅሻቸዋለሁ። አንድ ቀን ስናወራ ቆየንና የተመለከትኩትን ክፍተት ለመሙላት አሰብኩ። በቃ ከዛሬ ጀምሮ አንቺ ልበልሽ አልኩ፣ አይን አይናቸውን እያየሁ። አንቺ ማለት ብቻ ሳይሆን እባክሽ ፍርዬ በይኝ አሉና እጃቸውን ዘረጉልኝ። ያቅፉኝ እንደፈለጉ ገባኝና ተጠጋሁ። ለደቂቃዎች ያህል ራሴን ደረታቸው ላይ ጥግት አድርገው ጥብቅ አድርገው አቀፉኝ። ከእቅፋቸው ለመውጣት አልሞከርኩም። በኋላ ግን ተባረኪ እግዚአብሔር ይባርክሽ አሉና እቅፋቸውን ላላ አደረጉት። ብድግብዬ አየኋቸው። ደስ ብሏቸዋል፣ እኔንም ደስ አለኝ። ከቆይታ በኋላ ወደ ቤቴ ለመሄድ ስወጣ ደህና ደሪ ፍርዬ ብዬ ወጣሁ። ከዚያ በኋላ ባለችኝ ትርፍ ሰዓት ሁሉ ተፈልጌ የምገኘው ፍርዬ ቤት ሆነ። ፍርዬ የማታሳየኝና የማታጫውተኝ ነገር የላትም። የወጣትነት ትዝታዋን አለፍ አለፍ ብላ ስትነግረኝ ከገጽታዋ ላይ የሚነበበው ስሜት፣ ከድምጿ ውስጥ የሚሰማኝ ጥንካሬ ወደ እኔም የተላለፈ እስኪመስለኝ ድረስ በሐሳብና በመንፈስ አብሬያት እየወደቅኩና እየተነሳሁ አዳምጣታለሁ፣ ደስም ይለኛል። ፎቶዎቿን አይቼ አልጠግባቸውም። አንዳንዴ ፎቶ ላይ ያለችውን ፍርዬንና አሁን በአካል የማያትን ፍርዬን ማመሳሰል እስከሚያቅተኝ ድረስ ይሆንብኝና ትኩር ብዬ እመለከታታለሁ። ይህ ፎቶሽ መቼ ነው? አልኳት አንድ ቀን እሷ መሆኗንም እየተጠራጠርኩ። የትኛው? አለችኝ ፎቶውን ለመውሰድ እጇን ዘርግታ። ፎቶውን አቀበልኳት። በፎቶ ላይ ያለችውን ለግለግ ያለች ወጣት እየተመለከተች ፍዝዝ አለች። እኔ ደግሞ የምመለከተው እሷን ነበር። ከነበራት ውበት ሁሉ የቀሯት አይኖቿ ብቻ መሰሉኝ። ፎቶ ላይ የተመለከትኩት የሚያምረው ሰልካካ አፍንጫ ዛሬ ለፊቷ በጣም የተለቀ መሰለኝ። የሚገመጡ የሚመስሉት ድንቡሽቡሽ ጉንጮቿ ዛሬ ስርጉድ ብለው የጉንጮቿ አጥንቶች ግጥጥ ብለዋል። ትከሻዋ ላይ የተጎዘጎዘው ፀጉሯ ዛሬ የለም። ፍርዬ ድንገት ቀና ብላ ተመለከተችኝ። ድንግጥ አልኩ። የእውነትም አይኖቿ በጉድጓዶቻቸው ውስጥ ራቅ ያሉ ቢመስሉም ውበታቸው ዛሬም አለ። ያዘነች መሰለኝና በመጠየቄ ተቆጨው። የመቼ ነው አልሽኝ? አለችኝ ፎቶግራፉን እንደገና እየተመለከተችው። እድገት በህብረት ሲባል ሰምተሽ ታውቂያለሽ? አለችኝ አይኖቿን ከፎቶ ላይ ሳትነቅል። ይመስለኛል አልኳት። አየሽው ልብሱን? የተሰጠን የዘመቻ ልብስ ነው። ፎቶውን የተነሳሁት ዘመቻ ልንሄድ አንድ ሳምንት ሲቀረን ነበር አለችኝ ፍርዬ በሐሳቧ ርቃ የሄደች በሚመስል መልኩ። ፎቶውን ተቀብያት እንደገና ተመለከትኩት። የለበሰችው ካኪ ሸሚዝ ወደ ስሪው ውስጥ ገብቶ የታጠቀችው ቀበቶ የወገቧን ቅጽነት አጋልጦታል። ሽንቅጥ ያለ ወገብ የሚባል አይነት ነው። ፎቶዋን ሳም ማድረግ አማረኝና ፈገግ ብዬ አስቀመጥኩት። ደግሞ ሌላ ፎቶ አነሳው። በረጅም ፀጉር ላይ ሰፊ ባርኔጣ ያደረገች ጥብቅ ያለች እጀጉርድ ሹራብና እስከ ቁርጭምጭሚቷ የደረሰ ረጅም ቀሚስ የለበሰች ቀጭን ወጣት በጣም ታምራለች። ቀደም ባሉ የአውሮፓ ፊልሞች ላይ የማያቸውን ሴቶች ትመስላለች። እኔ ነኝ እንዳትይኝ አልኳት ሳላስበው። ፍርዬ ፈገግ አለች። የትኛው ፎቶ እንደሆነ የገባት መሰለችኝ። በረጅም ቀሚስ ነው አይደል? አለችኝ ፈገግታዋ ከገጽታዋ ላይ ሳይጠፋ። መልሴን ሳትጠብቅ ቀጠለችና ኢትዮጵያ ትቅደም የሚባለው ቀሚስ ነበር። ያው ዘመቻ መልበስ የሚቻለው ረጅም ቀሚስ ብቻ ስለነበረ ረጅሙን ቀሚስ ለማሳመር ለወጣት ቀላል ነበር። ሁላችንም ማለት ይቻላል እንዲህ አይነት ቀሚሶች አሰፋንና የወቅቱ ፋሽን አደረግነው አለችኝ ፈገግታዋ አሁንም ገጽታዋን እንደሸፈነው። ፍርዬ በጣም ታምሪ ነበር አልኳት አሁንም ሳላስበው። ነበር አለችኝ ፍርዬ ከመቀጥበት ፈገግታዋ ከገጽዋ ላይ ጠፍቶ። ሳላስበው መማነሳቸው ጥያቄዎችና አስተያየቶች ትካዜ ውስጥ በመግባቷ በራሴ እየተናደድኩ ደግሞ ሌላ ፎቶ አነሳው። በርካታ ሴቶችና ወንዶች ወጣቶች ያሉበት ፎቶ ነው። በጉብታ ስፍራ ላይ ልክ እንደ ቦታው አቀማመጥ ሁሉም እንደሚታዩ ሆነው ተደርድረዋል። አቤት ከለር ቢሆን እንዴት ያምር ነበር አልኩ ለራሴ። ፍርዬን ፈለግኳት። በቀላሉ ማግኘት አልሆነልኝም። ያገኘዋት ከብዙ ሙከራ በኋላ ነው። መሃል አካባቢ ላይ ሸሚዟን በወገቧ ላይ ሸብ አድርጋ ቆማለች። ከበስተግራ በኩል ትከሻዋን አቀፍ ያደረገ ወጣት አለ። ከበስተቀኝ ደግሞ ትከሻዋ ላይ ደግፍ ያለች ወጣት ትታያለች። የፍርዬ ፍልቅልቅ ያለ ፈገግታ የሳባቸው ይመስል የብዙዎቹ አይኖች ወደ እርሷ የሚመለከቱ ይመስላሉ። ምን ቢያስደስትሽ ነው እንደዚህ የሳቅሽው? አልኳት አሁንም ሳላስበው። የቱ ነው ልጄ? በወጣትነት ለመደሰት ምን ጭንቅ አለ? በሳሩም በቅጠሉም መሳቅ አልነበር ስራችን? አለችና ፎቶውን ተቀበለችኝ። ወይ ጉድ! አለች ገና ፎቶውን እንዳየችው። ምን ነው ፍርዬ? አልኳት። አሁን ከነዚህ ውስጥ ስንቶቹ ያሉ ይመስልሻል? አለችና ጥያቄን በጥያቄ መለሰችልኝ። ማለት እዚህ ሀገር የሉም ማለትሽ ነው? አልኳት ተደናግሬ። ወይ እዚህ ሀገር በዚህ ምድር የሉም እንጂ አለችና ትክስ ብላ ቆየች። አይገርምሽም? ከነዚህ ውስጥ ብዙዎቹ ሙተዋል፣ ጥቂቶቹ ደግሞ የት እንዳሉ አላውቅም። ምናልባትም ሞተዋል ወይም ተሰደዋል። ይህኛው ልጅስ? አልኳት ደግሞ ትከሻዋን ያቀፋትን ልጅ እያሳየኋት ከገጽታዋ ላይ አንዳች ነገር ተመለከትኩ። በጣም ይቅርታ ፍርዬ፣ ዝም ብዬ መጠየቅ ወዳለሁ አልኳትና ፎቶውን ላስቀምጥ ስል እንደገና ወሰደችው። ታውቂያለሽ፣ አንድ ክፉ ቀን ድንገት ነጣጠለን እንጂ ካንተ ነገር የምንለያይ አልነበርንም። የደረሱበትን ከማላቀው ሰዎች አንዱ ነው አለችኝ። አንተነህን እንደገና በደንብ ተመለከትኩት። በእድሜ ከፍርዬ በጣም የሚበልጥ ይመስላል። ቁመት ግን ብዙም አይበልጣትም። ጥቂት ብቻ ነው ቀና ብላ የምትመለከተው። አይኖቿና ጥርሶቿ አብረው የሚስቁ ይመስላሉ። አንተነህን የእሷ ደስታ ያስደሰተው ይመስል በደስታ ፍንድቅ ያሉ በሚመስሉ አይኖቹ ይመለከታታል። ፍርዬና አንተነህ የሌሎቹን ሁሉ ትኩረት የሳቡ ይመስላል። ይችኛዋ ደግሞ ኤልሳ ነች አለችኝ። ትኩረቴን ለመሳብ የተናገረች መሰለኝ። ኤልሳ ትከሻዋን የተደገፈቻት ወጣት ነች። በቁመት ከፍርዬ ትበልጣለች። ትከሻዋ ላይ ለመደገፍ ጥቂት ሸብረክ ማለት ነበረባት። ፎቶግራፉ ባለቀለም ባለመሆኑ ከለርን መለየት ቀላል ባይሆንም ኤልሳ ቀይ ትመስላለች። ጎረድረድ ያለችና የደም ገንቦ የምትባል አይነት። ከኤልሳ ጋር ከዘመቻ በኋላ ብዙም አልተገናኘንም። መንገዶቻችን ተለያይተው በየፊናችን ተጓዝንና በዚያው ቀረን። ግን ውጭ አገር መሆኗን ሰምቻለሁ አለችኝ ፍርዬ። ከቤተሰብ ጋር የተነሳሽው የለሽም እንዴ? አልኳት ድንገት ቤተሰቦቿን የማየት ፍላጎት አድሮብኝ። በግድግዳው ላይ የተሰቀሉትን ፎቶግራፎች የማን እንደሆኑ ማወቅ ፈልጌም ነው። አሉ እንጂ አለችኝና እነዛን ብዛት ያላቸው ፎቶዎች ገልበጥበጥ አድርጋ አንድ ፎቶ አወጣች። ፎቶውን ቅዝዝ ባሉ አይኖቿ ተመለከተችና አቀበለችኝ። ስድስት ሰዎች ያሉበት ፎቶግራፍ ነው። ሳሎን ውስጥ በትልቁ ፍሬም ፊት ለፊት ከተሰቀለው ፎቶ ጋር ይመሳሰላል። ሁለቱን ሰዎች መቼም ማስተዋወቅ አይጠበቅባትም። አባትና እናቷ ናቸው። ሁለቱም ተቀምጠዋል። አባቷ ግንባር ላይ ያሉት መስመሮች ጎልተው ይታያሉ። ከግንባራቸው ስር ያሉትን አይኖች ያየ ሰው ፍሬ ሕይወትን ማሰቡ የማይቀር ነው። አይኖቻቸው በጣም ይመሳሰላሉ። ከገጽታቸው ላይ ጥንካሬ ይነበባል። ቶሎ ብዬ ደግሞ እናቷን ተመለከትኩ። የፍርዬ አፍንጫ፣ ጉንጮችና ከንፈሮቿ ቁርጥ የእናቷ ናቸው። ልጆቹ ገና ልጆች ሳሉ የተነሱት ፎቶ ነው። ፍርዬ ከአባቷ አጠገብ፣ ታናሽ ወንድሟ ቃልአብ ከእናቱ በኩል፣ ሚሚና ሮቤል ደግሞ ከአባታቸውና ከእናታቸው እግር ተቀምጠዋል። ፍርዬን መጠየቅ ፈራሁና ፎቶውን ዝም ብዬ መመልከት ቀጠልኩ። አየሻቸው? አለችኝ ፍርዬ። አዎ፣ በጣም የሚያምር የቤተሰብ ፎቶ ነው አልኳት። ግን አልኩና መከተል አቃተኝ። እኔ አቃተኝን ግን እሷ ጨረሰችው። ግንማ ዛሬ ማንም አጠገቤ የለም። አባትና እናቴ እንዲሁም ከእናቴ አጠገቤ ቆመው ታናሽ ወንድሜ ቃልአብ ሞተዋል። ሚሚ የት እንደደረሱ ከማላቃቸው ሰዎች መሃል ሌላዋ ነች። እኔ ከብዙ መከራ በኋላ ወደ ቤቴ ስመለስ እሷ ግን የደረሰችበት ሳይታወቅ ወጥታ ቀረች። ሮቤል፣ ትንሹ ሮቤል አሜሪካ አገር ሄዷል አለችኝ። ያ ከጸጉረ ረጅሟ ወጣት አጠገብ የተሰቀለው ፎቶ የሮቤል መሆኑ ያስታውቃል። ልጅቱስ ማን ትሆን? ፎቶዎቹን ቀና ብዬ ስመለከታየችኝና ሮቤልን አየሽው? ልጅቱስ አለችኝ ፍርዬ። ሮቤልን አወቅኩት፣ ልጅቱ ግን አልኩና ዝም አልኩ። እስኪ በደንብ በይኝ አለችኝ ፍርዬ። አየዋት፣ ግን ፎቶ ላይ ያለችውን ልጅ ከፍርዬ ጋር ማመሳሰል ተቸገርኩ። እኔ ነኝ አለችኝ ፍርዬ። ጮክ ብዬ ባለቅስ ደስ ይለኝ ነበር።
አንገቷን ዞር አድርጋ ወዲህኛው ግድግዳ ላይ የተሰቀሉትን ፎቶግራፎች ተመለከተችና እነዚህ ደግሞ ቃላብና ሚሚ ናቸው አለችኝ። መንፈሴ በጣም ተጎዳብኝ፣ ልቤ ተጨነቀች። ልጆቿ መስለውኝ ነበር እንጂ ወንድምና እህቷ ናቸው ብዬ አልገመትኩም ነበር። ያንን አይን የሚስብ የሁለት ልጆች ፎቶግራፍ ደግሞ ተመለከተችው። አይኖቿን ማንሳት አልሆነላትም። አይኖቿ እንባ ሲያቀሩ ተመለከትኩ። ፍርዬ አልኳት ሳላስበው። ዞር ብላ ተመለከተች። ይቅርታ ፍርዬ፣ ላሳዝንሽ ፈልጌ አልነበረም አልኳት። አይ ስናፍቅ፣ ሐዘን መቼ ተለይቶኝ ያውቃል? ብቻዬንስ እያየኋቸው ሳለቅስ አይደለም ኖረው? ሁላችንም ያልታደልን ነን፣ በተለይ ደግሞ ልጆቼ። እኛ እንኳ ብዙ አሳልፈናል አለችና ተመለከተች። እነዚያ አይን የሚስቡ ሁለት ልጆች ልጆቿ መሆናቸው ገባኝ። የተፈጠረባትን ስሜት ለመለወጥ በጣም ፈለግኩ። ሐሳቤ ይህን ሲያሰላስል እጆቼ በደመነፍስ ፊቴ ያሉትን ፎቶዎች እያነሱ ማስቀመጣቸውን አላቋረጡም። በዝምታ ጥቂት ደቂቃዎች አለፉ። እየመሸብሽ ነው ስናፍቅ አለችኝ ፍርዬ። ሰዓቴን ተመለከትኩ። የእውነትም እየመሸ ነው። 12 ሰዓት ሊሆን የቀሩት ጥቂት ደቂቃዎች ብቻ ናቸው። ፍርዬን ግን በዚያ ስሜት ውስጥ ትቻት መሄድ በጣም ከበደኝ። የፍርዬ ግንባር ላብ ችፍፍ አድርጓል። ዳበስኩት። ትኩሳቷ ኃይለኛ አይደለም። የሆነ ነገር እንድላት ውስጤ በጣም ይፈልጋል። ምን እንደምላት ግን ግራ ግብት አለኝ። ፍርዬ አልኳት ድንገት። ወዬ አለችኝ በገጽታዋ ላይ ከሚስተዋለው የድካም ስሜት ጋር በማይሄድ ጥንካሬ። በጣም እወድሻለሁ፣ ስላወቅኩሽ በጣም ደስ ብሎኛል። ካሁኑ በበለጠ በቅርብ ብንከባከብሽ ደግሞ የበለጠ ደስ ይለኝ ነበር አልኳት። ስናፍቅ፣ እናንተን የሰጠኝ እግዚአብሔር ይመስገን። በሕይወቴ ሁሉ ብዙ መልካም ሰዎችን እንዳገኝ እግዚአብሔር በመፍቀዱ ደስተኛ ነኝ። መመላለስሽን ሳስበው ከሚጨንቀኝ በቀር አሁን እያደረግሽልኝ ያለው ለእኔ ከበቂ በላይ ነው አለችኝ። ፍሬ እንዴት አመሸሽ የሚል የትልቅ ሰው ድምፅ ተሰማን። እግዚአብሔር ይመስገን፣ ግቡ የበላይ ሁንናት አለች ፍሬ የቻለችውን ያህል ጮክ ብላ። መቋሚያቸውን ደገፍ እያሉ የሚያዘግሙ አሮጊት ገቡ። ጎሽ ዛሬስ ሰው አለሽ አሉ ሴትዮዋ እጃቸውን ግንባራቸው ላይ ከለል አድርገው ለማየት እየሞከሩ። እግዚአብሔር ዘመዶች ሰጠኝ የበላይናት። ስናፍቅሽ ትባላለች። የነገርኩት ስለነሱ ነው አለቻቸው ፍርዬ። ዘመዶቻቸው ወስደዋቸው ነበር፣ ሰሞኑን ነው የተመለሱት። እዚህ ግቢ ያለ ነው እኔና እሳቸው ብቻ ነን አለች ደግሞ ወደ እኔ ዞራ። ተባረኩ ልጆቼ ከማለት ሌላ ምንም አላሉም። ይመሽብሻል ስናፍቅ አለችኝ ፍርዬ። ፍርዬን ተሰናብቼ ስወጣ ልቤ አብሮ የወጣ እስከማይመስለኝ ድረስ ከሐሳቤ ሳላወጣት አምሽቼ በአእምሮዬ እንዳመላለስኳት ወደ አልጋዬ ሄድኩ። ሰሞኑን ሥራ በጣም በዝቶብኝ ሰነበትኩ። በርካታ ህሙማን ወደ ፕሮግራሙ የገቡበት ጊዜ በመሆኑ ሁሉንም ማየት ነበረብኝ። ፍርዬንም ሳላያት ሰንብቻለሁ። ማታ ቤት ገብቼ አረፍ ስል ፍርዬን ከሐሳቤ ላወጣት አልቻልኩም። ነገ ሄጄ አያታለሁ አልኩ ለራሴ። ጠዋት ፍርዬን ለማየት በመሄድ ላይ እያለሁ ፍቅር ደወለችልኝና እማማን አሟቸዋል፣ በጣም ይፈልጉሻል አለችኝ። ወደ እርሷ እየሄድኩ መሆኔን ነገርኳት። በውስጤ ብዙ ተመኘው ሀብታም ብሆን ኖሮ እንደ ሰማይ ይራቀንን የጸረ ኤችአይቪ መድኃኒት ለስንቶቹ ሙማን ባደረስኩ ነበር አልኩ ለራሴ መድኃኒቱን ቢያገኙ ጤናማ ሊሆኑ የሚችሉትን ሁሉ ቆጠርኳቸውና አይድህነት አልኩ አሁንም ለራሴ ነው የሆነ ነገር በጭንቅላቴ አቃጨለብኝና ሐሳቤን ቀይሬ ፍቅር ጥቂት ደቂቃዎች ብቻ ታገሽኝ መጣው አልኳትና ስልኩን ዘጋሁት ወደ አለርት ሆስፒታል የሚያደርሰኝን ታክሲ ያስኩ ደቂቃዎች ቢረዝሙብኝም ደረስኩና ከታክሲ ወርጄ እርምጃዬን ፈጠን በማድረግ አቀበቱ ምንም ሳይሰማኝ አለርት ሆስፒታል ገባሁ የሁላችንን ጥረት ጎዶሎ ያደረገው ከዛሬ ነገ ይመጣል እያልን ስንጠብቅ የነበረው የጸረ ኤችአይቪ መድኃኒት ስርጭት ይጀመራል የሚለውን ጭምጭምታ ለማረጋገጥ ነበር ወደ አለርት ያቀናሁት በውስጤ ከእግዚአብሔር ጋር በቀጥታ የመነጋገር ያህል እየለመንኩትና እየተማጸንኩት ሁልጊዜ እየተመላለስኩ የምጨቀጭቃቸውን ሐኪም በር አንኳኳሁ ሐኪሙ ቀና ብለው ሲመለከቱኝ ከወንበራቸው ብድግ አሉ ፊታቸው ፈክቷል ፈገግታቸው ወደ እኔም የተጋባ ይመስል እኔም ፈገግ ብዬ ለሰላምታ ተጠጋሁ እንኳን መጣሽ እንዴት እንደምነግርሽ እያሰላሰልኩ ሳለሁ ነው የመጣሽው አሉኝ እየጨበጡኝ መድኃኒቱ መጣ አልኳቸው ደስታ ከውስጤ እየፈነቀለኝ አሁን ደርሷል መድኃኒት ሊጀምሩ የሚገባቸውን 30 ህሙማን ነገ እንድታመጡ ያስፈልጋል አሉኝ ወንበራቸው ላይ እየተቀመጡ እንዴት አድርጌ እንዳመሰገንኳቸው በውል አላስታውስም ብቻ ደርሳቸው ይሁን ለእግዚአብሔር ባላውቀውም ምስጋና በምስጋና ላይ አነባብሬ ተሰናብቼ ወጣው ፍርዬ ቤት ለመድረስ የወሰደብኝ ጊዜ 30 ደቂቃ ብቻ ነው እንደተለመደው ገርበብ ያለውን በር ከፍቼ ስገባ ፍቅርን እዛች ዱካ ላይ ኩርምት ብላ አየኋት ፍቅር የምስራች ነገ መድኃኒት ልንጀምር ነው አልኳት ከተቀመጠችበት ተፈናጥራ አንገቴ ላይ ተጠመጠመች የሁለታችንም እንባ አይኖቻችንን ዘልቆ ሲወርድ ተያየን የደስታ እንባ ነበረ መጣሽ ልጄ አለችኝ ፍርዬ ግዷን አሁን ፍርዬ መጥቻለሁ ምን ነው ሰሞኑን ደህና አልነበርሽም እንዴ አልኩኝ ግንባሯን እየደባበስኩ ላብ ችፍፍ ብሎባታል ይበቃኛል ኧረ አሁንስ ይበቃኛል እግዚአብሔር እናንተን ከሰጠኝ ይበቃኛል አሁንማ መብቃት የለም ፍርዬ መድኃኒቱን ከሚጀምሩት ሰዎች በአንደኛ ደረጃ ላይ ያለሽው አንቺ ነሽ አልኳት ወደ አጠገቧ ቀርቤ መስሎሽ ነው ስናፍቅ እኔ እኮ አብቅቻለሁ አለችኝ የግንባሯን ትኩሳት ለመለካት የዘረጋሁትን እጄን ለመያዝ ጥረት እያደረገች ሲስ ደርሼ ልምጣ አለችኝ ፍቅር የፍርዬ ሁኔታ እያስጨነቃት በአንገቴ ምልክት አሳየኋትና ቀስ ብላ ወጣች ጸጥታ ሆነ ፈራሁ በጣም ፈራሁ እግዚአብሔር የአንድ ቀን ዕድሜ እንዲጨምርላት ደጋግሜ ጠየቅኩ መድኃኒቱን ካገኘች እንደሚሻላት እርግጠኛ በመሆን በሕይወትና በሞት መካከል ያለውን ቅርበት ሳስበው ተጨነቅኩ አቤት እንዴት ይገርማል ያችን ከሕይወት ወደ ሞት የምንሸጋገርባትን ቅጽበት በእርግጠኝነት መናገር የሚችል ማንም የለም ፍርዬ ከሐሳቤ መንጥቃ ወጣችኝ አደራዬን ልሰጥሽ ነበር ያስጠራውሽ በማለት የምን አደራ ፍርዬ አልኩ ልቤ በድንጋጤ እየተንደፋደፈች ለልጆች የሚደርስ አደራ ልጆችሽን እንዴት ላገኛቸው እችላለሁ ፍርዬ ግድ የለሽም ልጆቼን ማግኘት አያስፈልግሽም ያንቺ አደራ እነዚህን የተበታተኑ ወረቀቶች አሰባስበሽ ሕይወት ዘርተሽባቸው ማሳተም ብቻ ነው አልገባኝም ፍርዬ የምትይኝ በጭራሽ አልገባኝም ይኸውልሽ አለችኝ ከትራሷ ስር በላስቲክ የተጠቀለለ ነገር እየጎተተች መጎተቱን አገስኳትና አወጣሁት ወረቀት መሆኑን አየሁ ከነጫጭ ቤ የነገርኩሽን ታሪኮች ሁሉ በእነዚህ የተበታተኑ ወረቀቶች ላይ ታገኛቸዋለሽ። እስካሁን አደጋ ድረስ ተስፋዬን አላሟጠጥኩም ነበር። እነዚህ የተበታተኑ ጽሑፎች ወደ አንድ ለማምጣት እንድችል እግዚአብሔር እድሜ እንዲሰጠኝ እየጸለይኩም ነበር። አሁን ግን አበቃው። በዚህ ሰዓት ደግሞ አንቺን አጠገቤ እንድትሆኝ ፈቀደ። እናም አደራዬን ተቀበይኝ አለችኝና በረጅሙ ተነፈሰች። ያጠራቀመችውን ኃይል ሁሉ ያሟጠጠች ይመስል። እንግዲህ የዘላለም እንቅልፍን የማንቀላፋው በደስታ መሆኑን ልታምኚ ይገባሻል። በድጋሚ በረጅሙ ተነፈሰች። እጄን ጠበቅ አድርጋ ያዘችኝ ፍርዬ። እዛ ሳጥን ውስጥ ደግሞ እንዲሁ በርካታ ወረቀቶች አሉ። ሌላ ቀን ታያቸዋለሽ አለችኝ እንደገና። እንዴት በጣም የሚያምር የእጅ ጽሑፍ ነው አልኩና መልስ ሳልጠብቅ ማንበቤን ቀጠልኩ። ጽሑፉ በጣም መሰጠኝ። ለምን ያህል ደቂቃዎች እንዳነበብኩ አላስታውስም። ብቻ የሆነ ስሜት ከተመስጦዬ ውስጥ አወጣኝ። ጠበቅ አድርጎኝ የነበረው የፍርዬ እጅ ለቀቅ ብሏል። ቀና ብዬ ፍርዬን አየኋት። ሳላስበው ደጋግሜ ስሟን መጥራቴ ትዝ ይለኛል። በጭራሽ የምሰራውን አላወቅኩትም። ብቻ መላው ጥፍት ብሎብኝ ተደነጋገርኩ። ድንገት ፍርዬ ቀስቀስ አለች። ልቤም ወደ ቦታዋ የተመለሰች መሰለኝ። ራሴን በጣም ወቀስኩት። የሕክምና ባለሙያነቴን ሁሉ ዘንግቼ እንዲያም ሆኔ ለራሴም ገረመኝና እንኳን ሌላ ሰው ያላየኝ አልኩ። ፍርዬ እንዴት ነሽ አልኳት ከጥቂት ደቂቃዎች በኋላ። በጣም ደከመኝ አለችኝ በዝቅተኛ ድምፅ። ፍርዬ ለአንድ ቀን ብቻ በርቺና ጠንክሪ አልኳት በልመና አይነት። እስኪ እግዚአብሔር ያውቃል አለችኝ። እስኪ እንቅልፍ ይውሰድሽ ብዬ ልብሷን አመቻቸውላት። ብዙም ሳትቆይ ኃይለኛ እንቅልፍ ወሰዳት። ፍቅር እስክትመጣ መጠበቅ ነበረብኝና እሷን እየጠበቅኩ ፍርዬ የሰጠችኝን ጽሑፍ ማንበቤን ቀጠልኩ። በሚቀጥለው ቀን የጸረ ኤችአይቪ ኤድስ መድኃኒቱን የሚወስዱትን የመጀመሪያዎቹን ሰዎች ሆስፒታል ለማድረስ ቅድመ ዝግጅት መደረግ ነበረበት። ይህንኑ መረጃ ለመለዋወጥ እንድችል ወደ ቢሮ መሄድ ነበረብኝና ፍርዬንና ፍቅርን ትቻቸው ወጣሁ። ውስጤ የፍርዬን ጽሑፍ ለማንበብ በጣም ጓጉቷል። ግን ወደ ቢሮዬ አቀናው። በዓይነ ሕሊናዬ የሥራ ባልደረቦቼ ይህን መረጃ ሲሰሙ የቱን ያህል ሊደሰቱ እንደሚችሉ እያየሁ ወደ ቢሮ ገባሁ። መንፈሴ እንደ ተጨናነቀ የረባም እንቅልፍ ሳይወስደኝ እንደምንም ብሎ ሌሊቱ ነጋና በጠዋት ወደ ሥራዬ ሄድኩ። ፍርዬንና ሌሎቹንም ሕሙማን ወደ ሆስፒታል ለማድረስ ባደረግነው የሥራ ክፍፍል መሠረት ሁሉም በሰዓቱ አለርት ግቢ ተገኙ። ሊደረጉ የሚገባቸው ቅድመ ዝግጅቶች ሁሉ ተደርገው ከመጡት ሕሙማን ውስጥ ብዙዎቹ መድኃኒቱን እንዲጀምሩ ተወሰነ። ፍርዬ አልጋ እንድትይዝና መድኃኒቱን እንድትጀምር በመወሰኑ እዚያው ሆስፒታል ተኛች። ትቻት መሄድ አልፈለግኩም። እንዲህ ነው ብዬ መግለጽ ባልችልም ከገጽታዋ ላይ የማነበው አንዳች ነገር አለ። ፍቅርን ወደ ቤት እንድትሄድ ነገርኳትና እኔ ፍርዬ ዘንድ ለመቆየት ወንበር ስቤ ተቀመጥኩ። አደራዬን ተቀብለሽኛል ስናፍቅ አለችኝ ፍርዬ ብቻችንን ስንሆን። መቀበሉንማ ምን ጥያቄ ያለው ፍርዬ፣ ግን ተስፋ እንድታደርግ ይፈልጋለሁ። ከጥቂት ጊዜ በኋላ ካልጋሽ ተነስተሽ ሁሉን ነገር የምናደርገው አብረን ይሆናል። የሚሆነውን ነገር ሳስበው ልቤ በሐሴት ትሞላለች አልኳት። በዓይነ ሕሊናዬ ፍርዬ ተሽሏትና ተነስታ አብረን ብዙ ነገሮች ስናደርግ እያየው። የፍርዬ ዓይኖች እንባ አቁተው በመመልከቴ ደግሞ ተስፋዬ ጭልም አለብኝ። ቢሆንም ብዙ ልነተርካት አልፈለግኩም። እንድትተኛና እንቅልፍ እንዲወስዳት አመቻቸውላትና እዚያው አጠገቧ ቆየው። የተረጋጋና የሰላም እንቅልፍ ወሰዳት። مدانيتون لجمرت هممان ليوتكرت بمستت كتتلو قطلة مجم هلم عدس نقر الملمد كلا لا يدلم مدانيتوم بهلم هممان لا يتمساساي وطيت عياسايم عندان دوچو بكالدالو سيلام مدود ليلوش دقمو مدانيتو بمياس كتلات شو يقول نيوش وطيتوش يبلتا مكر انكبت كابينا تنكاكي يمياس بلقات شو هونو በእንከብ ካቢና ድጋፍ ስራ ላይ የተሰማራን የጤና ባለሙያዎችና በጎ ፈቃደኞች ከምን ጊዜውም የበለጠ ጥንቃቄ ያለው ስራ መስራት ነበረብንና የማያቋርጥ ቴክኒካዊ ድጋፍ እየተሰጠን ስራችንን ቀጠልን። ላላ ፕሮግራማችን በዚሁ ይተካለላል። የነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከ7 በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ